ይህ ሊዲንግ ዘ ዌይ የተሰኘ መንፈሳዊ ሬዲዮ ፕሮግራም ነው። ሊዲንግ ዘ ዌይ በዶክተር ሚካኤል ጆሴፍ እየተዘጋጀ በየሳምንቱ አርብና እሁድ ከምሽቱ 3 ሰዓት ተኩል እስከ 4 ሰዓት በ22 ሜትር ባንድ አጭር ሞገድ ወይንም በ13810 ኪሎ ሄርዝ ላይ ይተላለፋል። የተከበራችሁና በጌታ የተወደዳችሁ ውድ አድማጮቻችን እንደምን አምሽታችኋል? ይህ ዘወትር አርብ ምሽትና እሁድ ምሽት ከ3 ሰዓት ተኩል እስከ 4 ሰዓት ድረስ በ22 ሜትር ባንድ ላይ የሚቀርብላችሁ ሊዲንግ ዘ ዌይ የተሰኘው ፕሮግራማችን ነው። በዛሬው ዝግጅታችን እንደ ከዚህ ቀደም ሁሉ በዶክተር ሚካኤል ዮሴፍ እየተዘጋጀ የሚቀርበውን ትምህርት ይዘንላችሁ እንቀርባለን። በተጨማሪም ልዩ ልዩ ዝማሪዎችን ማካተናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ትሆኑ ዘንድ በአክብሮት እንጋብዛለን።
Che tua tal pensare አጣል ፈንዳሬ በኩለ ቀኑ ላይ አይኖርም በእንቀልካይ ምንስተር የለ ወይ ጭንቀቴን የለ ወይ ሕይወቴ የለ ወይ ከሚወደኝ አምላክ ከሚኖር በሰማይ ከሚኖር በሰማይ ከሚኖር በሰማይ ከልጅነት ገለመድኩት የመለኮት መሬት ነፍሴን ላላስርባት አላጎትልም ጥቂት በምሽቱ ወይንም አልዶ ንጉሡ ቢጠራኝ የሰማይ አባት ሆይ እጥበብ ሙላኝ የሰማይ አባት ሆይ
አድማጮች አሁን በቀጥታ የምናልፈው በዶክተር ሚካኤል ዮሴፍ የተዘጋጀ ወደሚቀርበው ተከታታይ ትምህርት ይሆናል። አብረናችሁን ቆዩ።
ወደ ኢየሩሳሌም ተከፋል መስኮቴ ልፍተን ወደ አልፍኝ ለቀትር ጸሎቴ የንጉሱን አዋጅ ምነው መስበሬ አምላክን ሳልጠራው ከቶ አታልፍም ዛሬ ከቶ አታልፍም ዛሬ ከቶ አታልፍም ዛሬ ከቶ አታልፍም ዛሬ ከቶ አታልፍም ዛሬ
Listening friends,
እንደምናላችሁ አድማጮች?
What a special delight and joy for us that you have joined us again.
ፕሮግራማችንን ለማድመጥ ሬዲዮናችሁን በመከፈታችሁ ታላቅ ደስታ ይሰማናል።
Also welcome to those of you who may have joined this broadcast for the first time.
ለመጀመሪያ ጊዜ ፕሮግራማችንን ያደመጣችሁ ያላችሁ ካላችሁ እንኳን ደህና መጣችሁን ላችኋለን።
If God is blessing this broadcast in your life,
እግዚአብሔር በዚህ ሬዲዮ አገልግሎት እናንተን እየባረከ ከሆነ
you might want to call a friend and tell them to listen.
ሌሎችም እንዲያደምጡና እንዲጠቀሙበት ጋብዟቸው።
You might bring a group of people together and listen to this broadcast together.
ሰዎችን ሰብስባችሁ በጋራ ማድመጥ ትችላላችሁ።
If you are joining these broadcasts for the first time, we have just started a study of the seven signs or miracles of Jesus.
ይህን የሬዲዮ ጣቢያ ለመጀመሪያ ጊዜ ከሆነ በማድመጥ ላይ ያላችሁት የጌታ ኢየሱስን ሰባት ምልክቶች ወይም ታምራትን እያየን ነበር።
They are found in the Gospel of John.
እነዚህ ታምራት የሚገኙት በዮሐንስ ወንጌል ውስጥ ነው።
Bible believing Christians have spent their time and effort defending the importance of believing in Jesus.
በመጽሐፍ ቅዱስ የሚያምኑ ክርስቲያኖች ኢየሱስ ክርስቶስን ስለማመን በመናገር ጊዜያቸውን አሳልፈዋል።
Why?
ለምን ቢባል?
Because atheists need to have God and his word presented to them.
አምላክ የለሾች እግዚአብሔርና የተሰጣቸው ቃሉ ስለሚያስፈልጋቸው ነው።
This statement was right long ago and still right today.
ይህ ንግግር ከረጅም ጊዜ በፊት ትክክል ነበር፣ ዛሬም ደግሞ ትክክል ነው።
As Christians, we do not just believe that there is a God.
እንደ ክርስቲያን አንድ የሆነ አምላክ አለ ብለን ብቻ እናምንም።
We believe in a personal God.
ማንነት ያለውን እግዚአብሔርን እናምናለን።
Not only that.
ይህ ብቻ አይደለም።
But we believe that our God wants to enter into a relationship with us.
አምላካችን ከኛ ጋር ህብረት ማድረግ እንደሚፈልግም እናምናለን።
We believe that God left the splendor of heaven and became a man.
እግዚአብሔር የሰማዩን ክብሩን ትቶ ሰው እንደሆነም እናምናለን።
Why?
ለዚህ ምክንያቱ ደግሞ
that he may reveal to us what he is like.
ምን እንደሚመስል ራሱን ሊገልጥልን ስለወደደ ነው።
Not only that.
ይህም ብቻ አይደለም.
But he also demonstrated his power over nature and creation.
ኃይሉን በፍጥረቱ ሁሉ ላይ ይገልጠው ዘንድ ነው.
Not only that.
ይህም ብቻ አይደለም.
But he proved beyond a shadow of doubt that he will exercise his power on behalf of those who will have faith in him.
ስለሚታመኑት የጥርጣሬን ግርዶሻቸውን እንደሚገፍ ለማሳየት ነው።
Today we are going to see an example of God's power in response to faith.
ዛሬ ስለምነት የሚገለጠውን የእግዚአብሔርን ኃይል እንመለከታለን።
Jesus spoke about the kind of faith that moves mountains.
ኢየሱስ ተራሮችን ማንቀሳቀስ ስለሚችል እምነት ተናግሯል።
A faith that brings God's supernatural power in direct collision with the natural order.
ከተፈጥሮ ጋር ቀጥተኛ ግጭት እንዲፈጠር የሚያደርገውን የእግዚአብሔርን መለኮታዊ ኃይል ሊያመጣ ስለሚችል እምነት።
This faith is not based on my efforts, but it is a gift of God.
እንዲህ ያለው እምነት በኔ ጥረት የሚመጣ ሳይሆን ከእግዚአብሔር ዘንድ የሚሰጥ ነው።
Real biblical faith is from God.
እውነተኛ የሆነ መጽሐፍ ቅዱሳዊ እምነት ከእግዚአብሔር ዘንድ የሚሆን ነው።
Real biblical faith is always based on what God has agreed to do.
እውነተኛ የሆነ መጽሐፍ ቅዱሳዊ እምነት የእግዚአብሔርን ስምምነት መሰረት ያደረገ ነው።
Whatever God says, God will do.
እግዚአብሔር ምንም ይናገር ምን ያንን ያደርጋል።
God never gives faith unless he is willing to respond to that faith.
እግዚአብሔር ስለሰጠው እምነት ምላሽን ላይሰጥ ፈጽሞ እምነትን አይሰጥም።
Biblical faith always presupposes a promise.
መጽሐፍ ቅዱሳዊ እምነት ሁልጊዜም ተስፋይነትን ተራሰ ነው።
Because God always keeps his word.
እግዚአብሔር ቃሉን ይጠብቃልና።
Faith may also be based on the known mercy of God.
እምነቱ ምናልባት በሚታወቀው በእግዚአብሔር ምሕረት ላይ ተመሰረተ ይሆናል።
Faith may be based upon what we know of the nature of God.
እምነቱ ምናልባት በእግዚአብሔር ባህሪ ላይ ተመሰረተ ይሆናል።
And in today's message the apostle John gives us an example of faith.
እናም ዛሬ ሐዋርያው ዮሐንስ የእምነትን ምሳሌ ሰጠናል።
Let me remind you of what I said in our last broadcast.
በባለፈው የሰርጭ ተግዚያችን ያልኳችሁ ላስታውሳችሁ።
Each of these seven signs from the Gospel of John has a spiritual significance.
በዚህ በዮሐንስ ወንጌል ውስጥ የሚታዩት ሰባት ምልክቶች መንፈሳዊ ትርጉም ወይም ፋይዳ አላቸው።
In the first sign of changing water into wine,
Jesus ውሃውን ወደ ወይን ጠጅ በቀየረበት የመጀመሪያው ተአምሩ,
Jesus revealed his glory and the disciples believed in him.
ክብሩን እንደገለጠና ደቀ መዛሙርቱ በርሱ እንዳመኑ አይተናል።
In this second sign that we will look at today,
ዛሬ በመናየው በሁለተኛው ምልክቱ ደግሞ,
the spiritual significance is that this nobleman and his entire household believed in Jesus Christ.
ሹሙና በተሰቡ በኢየሱስ የማመናቸው መንፈሳዊ ትርጉም እንመለከታለን።
Turn with me please to the Gospel of John chapter 4 beginning at verse 43.
የዮሐንስ ወንጌል ምዕራፍ 4 ቁጥር 43ን አብራችሁኝ ክፈቱ። ከሁለቱ ቀኖችም በኋላ ከዚያ ወጥቶ ወደ ገሊላ ሄደ። ነቢይ በገዛ አገሩ እንዳይከበር ኢየሱስ ራሱ መስክሯልና። ወደ ገሊላም በመጣ ጊዜ የገሊላ ሰዎች ራሳቸው ደግሞ ለበዓል መጥተው ነበርና በባል በኢየሩሳሌም ያደረገውን ሁሉ ስላዩ ተቀበሉት። ኢየሱስም ውሃውን የወይን ጠጅ ወደ አደረገበት ወደ ገሊላ ቃና ዳግመኛ መጣ። በቅፍርናሆምም ልጅ ታመመበት ከንጉሱ ቤት አንድ ሹም ነበር። እርሱም ኢየሱስ ከይሁዳ ወደ ገሊላ እንደመጣ ሰምቶ ልጁ ሊሞት ስላለው ወደ እርሱ ሄዶ ወርዶም እንዲፈውስለት ለመነው። ስለዚህም ኢየሱስ ምልክትና ድንቅ ነገር ካላያችሁ ከቶ አታምኑም አለው። ሹሙም ጌታ ሆይ ብላቴናዬ ሳይሞት ውረድ አለው። ኢየሱስም ሂድ ልጅ በሕይወት አለ አለው። ሰውየውም ኢየሱስ የነገረውን ቃል አምኖ ሄደ። እርሱም ሲወርድ ሳለ ባሮቹ ተገናኙትና ብላቴና በሕይወት አለ ብለው ነገሩት። እርሱም በጎ የሆነበትን ሰዓት ጠየቃቸው። ነርሱም ትላንት በሰባት ሰዓት ንዳዱ ለቀቀው አሉት። አባቱም ኢየሱስ ልጅ በሕይወት አለ ባለው በዚያ ሰዓት እንደሆነ አወቀ። እርሱም ከቤተሰቦቹ ሁሉ ጋር አመነ። ይህ ደግሞ ኢየሱስ ከይሁዳ ወደ ገሊላ መጥቶ ያደረገው ሁለተኛ ምልክት ነው።
Here is a man who belongs to King Herod's court.
በዚህ ክፍል ላይ ለንጉሱ ሄሮድስ ቤተ መንግስት ሹም የነበረ ሰው አለ።
He comes to Jesus asking him to go with him from Canaan to Capernaum.
ይህም ሰው ወደ ኢየሱስ መጥቶ ከከናን ወደ ቅፍርናሆም አብሮት እንዲሄድ ለመነው።
This was a distance of about 40 kilometers.
በሁለቱ ከተሞች መካከል የ40 ኪሎ ሜትር ርቀት አለ።
The reason he wanted him to go with him is to heal his son who is at the point of death.
ወደዚያም እንዲሄድበት የፈለገበት ሊሞት የደረሰው ልጁን እንዲፈውስለት ነበር።
After Jesus rebukes the father of the sick boy, Jesus heals the boy by remote control.
ኢየሱስ የበሽተኛ ልጁን አባት ከገሰጸው በኋላ ልጁን በርቀት መቆጣጠሪያ ፈወሰለት።
This royal officer in the king's palace comes to Jesus first out of desperation.
ይህ የነጉስ ቤተሰብ ሹም መጀመሪያ ወደ ኢየሱስ ሲመጣ ያለችውን ተስፋ ለማሟጠጥ ነበር።
Because he only knew Jesus by reputation.
ምክንያቱም ኢየሱስን የሚያውቀው በዝናው ነበርና።
The officer did not know Jesus personally.
ሹሙ ኢየሱስን በአካል አያውቀውም።
Nor did he believe in him as the Messiah.
በመሲህነቱም አያምንም ነበር።
But by the end of the narrative we see not only the officer but his entire household became believers in the Lord Jesus Christ.
በታሪኩ መጨረሻ ላይ ግን እሱ ብቻ ሳይሆን መላ ቤተሰቡ በኢየሱስ እንዳመኑ እናነባለን።
What is the object of all miracles?
የታምራት መፈጸም ዓላማ ምንድነው?
The object of all miracles is belief in the only Lord and Savior Jesus Christ.
የታምራት ዓላማ ብቻኛ በሆነው አዳኝ በጌታ በኢየሱስ ክርስቶስ እናምን ዘንድ ነው።
It is very clear from this miracle that there is a progression of faith.
በዚህ ታምር ውስጥ የእምነት እድገት እንዳለ ግልጽ ነው።
First we see a flickering faith.
በመጀመሪያ የእምነት ጭላንጭል እንመለከታለን።
Secondly we see a flame of faith.
ቀጥሎ ደግሞ የእምነት ነበልባል እናያለን።
Then thirdly we see the fire of faith.
ከዚያ በሶስተኛ ደረጃ የእምነትን እሳት እናያለን።
The initial flickering of faith rested upon the report of others.
የእምነት ጭላንጭል ከሌሎች በተሰማ ዘገባ ላይ ተመሰረተ ነበር።
The nobleman believed what others have said about Jesus.
ይህ የንጉሱ ሹም ስለ ኢየሱስ በሰማው ነገር አመነ።
In many ways that's how you and I begin our faith journey.
ብዙዎቻችንም በዚህ መንገድ ነው የእምነትን ጉዞ የጀመርነው።
Someone introduces us to the Lord.
አንድ የሆነ ሰው ስለ ጌታ ነገረን።
Someone says, "Come and see."
ኑና እዩ አለን።
Someone says, "Let me tell you about what happened to me."
አንድ የሆነ ሰው ለኔ ተደረገልኝ ልንገራችሁ አለን።
Someone says, "Jesus forgave my sins."
ኢየሱስ ኃጢአቴን ይቅር አለኝ።
Jesus saved me from the punishment of my sins.
ኢየሱስ ከኃጢአቴ ቅጣት ወይም ፍርድ አዳነኝ።
And he can do the same for you.
ዛሬም ላንተና ላንቺ ይህን ሊያደርገው ይቻላል አለን።
So we come to Christ with a flickering of faith burning within us.
እናም እንዲህ ባለ የእምነት ጭላንጭል ወደ ክርስቶስ መጣን።
We don't understand a lot of things.
ብዙ ነገሮች አይገቡንም።
We don't comprehend all truth.
ሁሉንም እውነት አልተረዳንም።
But a spark has been lit.
ነገር ግን እሳቱ መቃጠል ጀምሯል።
This may be happening with some of you, my dear listeners.
ውድ አድማጮቼ ይህ ነገር ምናልባት አሁን በአንዳንዶቻችሁ ውስጥ እየሆነ ይሆናል።
You are listening to these broadcasts and a flickering of faith has been lit in your heart.
ይህን ሬዲዮ ስትሰሙ በልባችሁ መቀጣጠል የጀመረ ነገር ሊኖር ይችላል።
Let me give you an illustration.
ይህን የሚያብራራ ምሳሌ ልስጣችሁ።
There were a group of passengers on a vessel that was steaming along a river on a foggy day.
ጭጋጋማ በሆነ ቀን በወንዝ ላይ ጓዙ የነበሩ ተጓዦች ነበሩ።
Some of the passengers became very angry.
ከመንገደኞቹ መካከል የተወሰኑት በጣም ተበሳጭተው ነበር።
Because in spite of the heavy fog, the boat was going full steam ahead.
ምክንያቱም ጀልባዋ ከጭጋጉ በተጨማሪ በእንፋሎት እየተሞላች ነበርና።
Finally they went to the first officer and complained.
በመጨረሻም ወደ መጀመሪያው መኮንን ዘንድ ሄደው ተናገሩ።
The first officer replied with a smile on his face.
መኮንኑም ፈገግ በማለት እንዲህ ሲል መለሰላቸው።
Oh, don't worry.
አትጨነቁ።
The fog lies low, but the captain is high above it and he sees where we're going.
ጭጋጉ ከታች ነው ያለው። ካፕቴኑ ደግሞ ከላይ ሆኖ ወዴት እንደምንሄድ እየተመለከተ ነው አላቸው።
That is the flickering of faith.
የምትንጨላጨል እምነት ማለት እንዲህ ነው።
When we don't understand,
አንረዳውም።
When we don't know,
አናውቀውም።
But still we throw ourselves at the mercy of the captain of our life.
ቢሆንም ግን ራሳችንን የህይወታችን ካፕቴን በሆነው በእርሱ ምህረት ላይ እንጥላለን።
That is the nobleman's flickering of faith.
ይህ እምነት የሹሙ እምነት ነበር።
The nobleman did not know that he needed the healing of his heart.
ይህ ሰው የልብ ፈውስ እንደሚያስፈልገው አላወቀም ነበር።
The nobleman did not know that he needed the saving of his soul.
ይሹም የነፍስ መዳን እንደሚያስፈልገው አያውቅም።
The nobleman did not know that he is talking to the savior of the world.
ከዓለም ሁሉ አዳኝ ጋር ያወራ እንደነበርም አያውቅም።
His faith was very narrow in its scope.
የእምነቱ አድማስ በጣም የጠበበ ነበር።
His faith was short in its range.
እምነቱ በጣም አጭር ነበር።
And his faith was limited in its perspective.
ከመረዳትም አንጻር ውስን ነበር።
But he only had a flickering of faith.
ይሁን እንጂ የሚንጨላጨል እምነት ነበረው።
Some of you may be in this stage this very day.
አንዳንዶቻችሁ ዛሬ በእንዲህ አይነት ሁኔታ ውስጥ ትሆናላችሁ።
You have seen how the lives of others have been changed.
የሌሎችን ሰዎች ህይወት መቀየሩን አይታችኋል።
You know about Jesus by reputation.
የኢየሱስን ዝና ሰምታችኋል.
You know that he is more than just a religious leader.
ኢየሱስ ከሃይማኖት መሪነት ያለፈ እንደሆነ አውቃችኋል.
More than just a teacher.
ከመምህርነት ያለፈ.
More than just a prophet.
ከነብይነት ያለፈ.
More than just a healer.
ከፈዋሽነቱ ያለፈ.
And more than just a name to call upon when you are in need.
ባስፈልጋችሁ ጊዜ ከመጠሩት ስሙ ባለፈ የሆነ ነገር ገብቷችኋል.
Because Jesus can ignite it to be a flame.
ምክንያቱም ኢየሱስ እሳቱን አቃጥሎታልና.
This nobleman's faith was so feeble that he limited the power of Jesus to his local presence.
የሹሙ እምነት የኢየሱስን ኃይል በራሱ አካባቢ ብቻ የገደበ ደካማ እምነት ነበር.
He said,
እንዲህም አለው.
Come down before my child dies.
ልጄ ከመሞቱ በፊት ና አለው.
How many people do you know who think like this man?
እንደዚህ የሚያስቡ ምን ያህል ሰዎችን ታውቃላችሁ?
They have made up their minds about what Jesus can or cannot do.
ኢየሱስ የሚቻለውን ወይም የማይቻለውን በአእምሮአቸው ቀርጸው ያስቀመጡ ሰዎች አሉ።
Some of you have conditioned your minds as to how Jesus can work.
አንዳንዶቻችሁ ኢየሱስ እንዴት እንደሚሰራ በአእምሮአችሁ ወስናችሁታል።
You may have decided that unless a person does certain things or believes certain things,
አንድ ሰው የሆነ ነገር ካላደረገ ወይም የተወሰነ ነገሮች ካላመነ,
God cannot act.
እግዚአብሔር ምንም እንደማይሰራ ለራሳችሁ ወስናችሁ ሰዎች አላችሁ።
But I want you to notice verse 47.
ቁጥር 47ን ግን ልብ እንድትሉት ፈልጋለሁ.
This man sought Jesus.
ይህ ሰው ኢየሱስን ፈለገው.
Let us read it.
እስቲ እናንብበው.
He did not say to Jesus that the boy is of noble birth.
እርሱም ኢየሱስ ከይሁዳ ወደ ገሊላ እንደመጣ ሰምቶ ልጁ ሊሞት ስላለው ወደ እርሱ ሄዶ ወርዶም እንዲፈውስለት ለመነው.
He did not say to Jesus that the boy is of noble birth.
የታመመው ልጅ የሹም ልጅ እንደሆነ ለኢየሱስ አልነገረውም.
He did not say to Jesus that he is a good boy.
ልጁ ጥሩ ልጅ ነው አላለውም.
But he said to him that the boy is at the point of death.
ነገር ግን ሊሞት እንደተቃረበ ብቻ ነበር የነገረው.
This man knew enough to know that his extremity was his reason for the urgency.
ይህ ሰው ድንገተኛ እርዳታ የሚያስፈልገው ሁኔታ ውስጥ ብቻ እንደሆነ ነው የሚያውቀው.
This is how David prayed.
ዳዊት እንዲህ ነበር የጸለየው.
He prayed, Lord, pardon my iniquity.
ጌታ ሆይ ስለመተላለፌ ይቅር በለኝ አለ.
This is the prayer of desperation.
ይህ ምርጫ ባጣችሁት ጊዜ የምትጸልዩት ጸሎት ነው.
He did not pray, Lord, pardon the iniquity that others caused me to commit.
ጌታ ሆይ ሌሎች ናቸው ኃጢአት እንዳደርግ ምክንያት የሆኑኝ አላለም.
Or, Lord, pardon the iniquity that was excusable and unavoidable and just totally out of my control.
ወይም ደግሞ ጌታ ሆይ ነገሩን ያደረኩት ከቁጥጥሬ ውጪ ሆኖ ነው አላለም.
Or, Lord, pardon my iniquity which is not as bad as the iniquity of so and so.
ወይም ደግሞ እንደ ሌሎች ክፉ ያልሆነውን በደሌን ይቅር በለኝ አላለም.
No.
በጭራሽ.
David said, Lord, pardon my iniquity.
ዳዊት ጌታ ሆይ መተላለፌን ይቅር በል ብቻ ብሎ ነው የጸለየው.
This is the key to unlocking the door of God's mercy.
ይህ የእግዚአብሔርን የምሕረት በር መክፈቻ ቁልፍ ነው.
First we see a flickering faith.
በመጀመሪያ ጭልጭል የሚል እምነትን ተመልክተናል.
I want you to tune into the next program.
የሚቀጥለውን ፕሮግራም እንድትሰሙ ፈልጋለሁ.
Because I want to show you how to ignite the fire of faith in your life.
ምክንያቱም በሕይወታችሁ የእምነት እሳት እንዴት እንደሚቀጣጥል ላሳያችሁ ፈልጋለሁና ነው.
Until then, I wish you God's richest blessing.
እስከሚቀጥለው ጊዜ ድረስ የእግዚአብሔር በረከት በእናንተ ላይ ይሁን. እንግዲህ ተከብራችሁ አድማጮቻችን ለዛሬ ነበርን ፕሮግራም የስካኑን ይመስላል. ጥያቄ ወይ ማስተያየት ቢኖራችሁ በመልእክት ሳጥን ቁጥራችን 4648 አዲስ አበባ ብላችሁ ጻፉልን. የጌታ ሰላም ከእናንተ ጋር ይሁን ዘንድ እየተመኘን እንሰናበታችኋለን. በሰላም ደሩ.
Yeah.